ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። የኢሃፓን ታሪክ በአብዛኛው ያልነበሩበት በተለይም ደግሞ በወያኔ የተቀጠሩ ለደርግ ያደሩና ድርጅቱን የከዱ አንጃዎች አለቶች ባይ ቀበጣጥረውበታል። እንጻፍ ካልንማ በመጠኑም ቢሆን ለነዚህ ግብዞች መልስ ይሆናል። በዛሬ ዝግጅታችን የክፍል 4ን መደምደሚያና የመጨረሻውን ክፍል 5 አቅርበን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በተለያዩ ከተሞች የሚደረጉት እንቅስቃሴዎች በዛሬም ቀን መቀጠላቸው የተሰማ ሲሆን የአምቦ ዩኒቨርሲቲ ተማሪዎች የተቃውሞ ሰልፍ ሲያካሂዱ መዋላቸው ተነግሯል። ሲያስተጋቧቸው ከነበሩት መፈክሮችና ጥያቄዎች መካከል የወያኔ አገዛዝ ይወገድ፣ የፖለቲካ እስረኞች ይፈቱ የሚሉት ይገኙባቸዋል። በትናንትናው ዕለት በአንዳንድ ከተሞች በተደረጉ ሰልፎች የወያኔ የጸጥታ ኃይሎች ተኩስ በመክፈት በዜጎች ላይ ጉዳት አድርሰዋል። በሙቀጡሪ አንድ ወጣት የተገደለ መሆኑን የዜና ምንጮች የገለጹ ሲሆን በገብረ ጉራቻም 3 ሰዎች ተገድለው 5 የቆሰሉ መሆናቸው ታውቋል። የግድያው ሁኔታ ያሳሰበው አዲስ አበባ የሚገኘው የአሜሪካ ኤምባሲ ረቡዕ ጥቅምት 8 ቀን ባሰራጨው መግለጫ ዜጎች በሰላማዊ መንገድ ሐሳባቸውንና ተቃውሟቸውን የመግለጽ መብታቸው መረጋገጥ አለበትም ብሏል። መግለጫው በቅርቡ በየቦታው የተደረጉ ሰልፎች በሰላማዊ መንገድ መካሄዳቸው የሚመሰገን መሆኑን ገልጾ በትናንትናው ዕለት በአንዳንድ ከተሞች የኃይል እርምጃ መወሰዳቸው አሳዝኖናል ከማለቱም በላይ በየቦታው ጉዳዩ ተጣርቶ ወንጀለኞች ወደ ፍርድ ሊቀርቡ የሚችሉበት መንገድ መፈጠር አለበት ብሏል። ዜጎች መብታቸውን ተጠቅመው ሐሳባቸውን እንዲሰጡ፣ የጸጥታ ኃይሎችም የኃይል እርምጃ ከመውሰድ እንዲቆጠቡ፣ በአጠቃላይ ብሔራዊ ውይይትና ስምምነት እንዲኖር እናበረታታለን በማለት መልእክት አስተላልፏል። በቅርቡ በአሜሪካ ምክር ቤት ለውሳኔ ሊቀርብ የነበረውና ኤችአር 128 የሚባል ረቂቅ ውሳኔ የወያኔ አገዛዝ ሽብርተኝነትን ለመቋቋም በሚደረግ ተግባር ላይ አልሳተፍም የሚል ማስፈራሪያ በመስጠቱ ሳይታለፍ የዘገየ መሆኑን የሚታወስ ሲሆን የኤምባሲው ጠንከር ያለ መግለጫ ይህን ለመሸፈን ይመስላል የሚሉ በርካቶች ናቸው። ሐሙስ ጥቅምት 9 ቀን 2010 ዓ.ም ተመረጠ የፌደራል ጠቅላይ ፍርድ ቤት የአቶ በቀለ ገርባ የዋስትና ይግባኝ ክርክር አዳምጧል። አቃቤ ሕጉ ጉዳዩ ለክርክር መቅረብ የለበትም የሚል መከራከሪያ ያቀረበ ሲሆን ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ለጥቅምት 20 ቀን ቀጠሮ የሰጠ መሆኑ ታውቋል። በተያያዘ ዜና 6 ዓመት ከ6 ወር የተፈረደበት ዮናታን ተስፋዬ የይግባኝ ጉዳይ በዛሬው ቀን ሊታይ ቀጠሮ ተይዞ የነበረ ቢሆንም አቃቤ ሕጉ ለመስክ ስራ ስለወጣ አልተገኘም የሚል ምክንያት በማቅረቡ ጉዳዩ ሳይሰማ የቀረ መሆኑን ጉዳዩን በቅርብ የሚከታተሉ ምንጮች ገልጸዋል። አይሪን በሚል ስም የሚጠራው የተባበሩት መንግስታት ድርጅት የዜና ወኪል ሐሙስ ጥቅምት 9 ቀን በድረገጹ ላይ ስለ ኢትዮጵያ ድርቅና ረሃብ ባሰፈረው ዘገባ በኢትዮጵያ ውስጥ የራብተኛው ቁጥር ከ5.6 ሚሊዮን ወደ 8.5 ሚሊዮን ከፍ ሊል የቻለው ባለፉት 3 ተከታታይ የመኸር ወቅቶች በቂ ዝናብ ባለመጣኑ ነው ብለዋል። አልኒኖ ምክንያት የደረሰው የአየር መዛባት አሁንም ያለ በመሆኑ ከጥቅምት እስከ ታህሳስ የሚጥለው ዝናብ በጣም አነስተኛ ይሆናል የሚል ግምት እንዳለም አስፍሯል። ተቋሙ በአሁኑ ወቅት ራብተኞችን ለመታደግ 1.26 ቢሊዮን ዶላር የሚያስፈልግ መሆኑን ገልጾ እስካሁን የሰበሰበው 335 ሚሊዮን ዶላር ብቻ መሆኑን ጠቅሷል። የገንዘቡ ጥረት ሊከሰት የቻለው ግብረሰናይ ድርጅቶችና ረጂዎች በቅድሚያ በደቡብ ሱዳን፣ በሶማሊያ፣ በየመንና በሰሜን ምስራቅ ናይጄሪያ የተከሰተውን ራብ ለመታደግ ቃል በመግባታቸውና እርዳታቸውን በእነዚህ አካባቢዎች በመረባረባቸው መሆኑን የገለጸ ከመሆኑን በላይ በአጠቃላይ በምስራቅ አፍሪካ ባለው የረሃብ ተከታታይነት ምክንያት በረጂዎች ዘንድ መሰላቸት መከሰቱን ዘግቧል። የአባይ ግድብ ከፍተኛ ችግር ባለበትና በቅርቡ ሰራተኞች ተቀንሰው ስራው ተቀዛቅዟል የሚል ወሬ እየተሰማ ባለበት ወቅት የወያኔ አገዛዝ ለግድቡ ስራ በውጭ አገር ለሚኖሩ ኢትዮጵያውያን ቦንድ በመሸጥ 5.1 ሚሊዮን ዶላር ለማስገባት እቅድ እንዳለው ገልጿል። በአሜሪካም ሆነ በአንዳንድ የምዕራብ አገሮች ከፖለቲካው በተጨማሪ በሕግ ጥያቄ ምክንያት እንደ ልብ ቦንድ መሸጥ አለመቻሉን ተገንዝቦ በአሁኑ ወቅት ትኩረት ያደረገው በመካከለኛው ምስራቅ በሚኖሩ ኢትዮጵያውያን ላይ መሆኑ ተናግሯል። ያለ እቅድና ያለ ዝግጅት የተጀመረው የአባይ ግድብ ምንም እንኳን አገዛዙ በዚህ ዓመት ኤሌክትሪክ ማመንጠት ይጀምራል እያለ ፕሮፓጋንዳ ቢነዛም ለመጠናቀቅ ገና ብዙ የሚቀረው መሆኑ ባለሙያዎች ይገልጻሉ። ሐሙስ ጥቅምት 9 የኬንያ ፖሊሶች የተቃዋሚ ደጋፊዎች ሰልፍ ለማድረግ ሲዘጋጁ በሚያስለቅስ ጋዜ የበተኗቸው መሆኑን የዜና ምንጮች ገልጸዋል። ባለፈው ማክሰኞ ፍርድ ቤቱ ዜጎች የተቃውሞ ሰልፍ ማድረግ መብታቸው ስለሆነ ሊከለከሉ አይችሉም የሚል ውሳኔ ያስተላለፈ መሆኑ የሚታወቅ ሲሆን ፖሊሶች የሚወስዱት እርምጃ ይህንን የፍርድ ቤት ውሳኔ ተጻሮ ነው። ብዙዎቹ የተቃዋሚ ኃይሎች ደጋፊዎች ኬንያ ወደ አምባገነን አገዛዝ እየሄደች ነው ይላሉ። የተለያዩ የሰብአዊ ድርጅቶች ባለፈው ዓመት ከተደረገው ከነሐሴ ወር ምርጫ ጀምሮ በጠቅላላው ከ67 ሰዎች በላይ በፖሊስ የተገደሉ መሆናቸውን መናገራቸው ሲታወቅ የተቃዋሚ ፓርቲ መሪም ሰላማዊ ሰልፍ ከማድረግ መቆጠባቸውን መግለጻቸው ይታወቃል። ጥቅምት 16 ቀን ይደረጋል የተባለው ድጋሚ ምርጫ ሰላማዊ ፍትሃዊ እንደማይሆን ብዙዎች ተናገሩ ሲሆን ከነዚህም ውስጥ በትናንትናው ዕለት የምርጫ ኮሚሽኑ ውስጥ የነበረችውን ስልጣን በገዛ ፈቃዳቸው የለቀቁት ባለስልጣን እና እንዲሁም የኮሚሽኑ ሊቀመንበር ይገኙባቸዋል። የምርጫው ኮሚሽን ሊቀመንበር በገዢው ፓርቲ መሪ በሚስተር ኬንያታ፣ በተቃዋሚው መሪ በሚስተር ኦዲንጋ እና በኬንያ ምርጫ ኮሚሽን መካከል ውይይት እንዲካሄድና የጋራ ስምምነት እንዲደርስ ያቀረቡት ሐሳብ ሚስተር ኦዲንጋ ሲቀበሉት ሚስተር ኬንያታ ያልተቀበሉት መሆኑ ታውቋል። ሚስተር ኬንያታ ምንም ይሁን ምን ምርጫው መካሄድ አለበት በማለት ቅስቀሳቸውን እየቀጠሉ ይገኛሉ። በውይይት ስምምነት ካልተገኘ በርካታ ሕዝብ በምርጫው እንደማይሳተፍ ሲገልጽ ከአገሪቱ ሕዝብ ከግማሽ በላይ የሆነው ብቻ የሚሳተፍበት ምርጫ ታማኒነት አይኖረውም ተብሏል። 11 የማሊ ወታደሮች ከአልቃይዳ ጋር ግንኙነት አለው በሚል ድርጅት ስር በቁጥጥር ስር የሚገኙ መሆናቸውን በኢንተርኔት አማካይነት ከተሰራጨ አንድ ቪዲዮ ለማወቅ ተችሏል። የተሰራጨው ቪዲዮ ካስተላለፈው መልእክት ውስጥ የማሊ መንግስትና የአገሪቱ ፕሬዝዳንት እነዚህን ሰዎች ለማስፈታት መፍትሄ መፈለግ አለባቸው የሚል መልእክት ያለበት ሲሆን ምናልባትም አጋጆቹ ወታደሮቹን የካሳ ገንዘብ በመቀበል ለመልቀቅ ፍላጎት ሳይኖራቸው አይቀርም የሚል ግምት ተወስዷል። ወታደሮቹ የተያዙት ባለፈው ዓመት መጋቢት ወርና ሐምሌ ወር በተደረጉ ጥቃቶች መሆኑ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የግነው ቀዳ ወፈጥም ደስታን ለኛኑ ሊወዳ
እንጻፍ ካልንማ በኢያሱ አለማየው የያኔው እንቅስቃሴ ግራ ክንፍነት ደግሞ የሚመለጥም አልነበር። አሌ ብሎ ወደ ቀኝ ሊያዘም የሚፈልግ ኃይልና እንቅስቃሴ ካለመታየቱ ሌላ ለባዕድ ተገዢ ከሆነው ከአቀባባይ ከበርቴው ሌላ የጥገና ለውጥን ሊያቀነቅን የሚችልም ይህ ነው የሚባል ከበርቴ መደብ አልነበረም። በዓለም አቀፍ ደረጃም የምዕራቡ ጎራ የቅኝ ገዢዎች፣ የአፓርታይድ ደጋፊዎች፣ የጭፍን በዝባዦችና የዘረኞች ሰፈር ነበር። ሳንቶ ዶሚንጎ፣ ኩባ፣ ቪየትናም፣ ላኦስ፣ ካምቦዲያ፣ አንጎላ፣ ሞዛምቢክ፣ ጊኒቢሳው፣ ናሚቢያ፣ አልጄሪያ፣ የመን፣ ሊባኖስ፣ ፍልስጤም፣ ኬንያ፣ ስንቱ ሰቆቃ ተነስቶ ያልቃል። ለህዝብ መታገል ከተባለ ከተራማጅነትና ግራ ክንፍ ከመሆን በመለስ ሌላ አማራጭ አልነበረም። ከዚህ በተያያዘ መነሳትና ጫና ሊሰጠው የሚገባው የአደረጃጀትና የትግልም ስልት ጉዳይ ነው። በዚህ መስክ ብዙ ተመክሮ አለ። የዛሬ ስልጡን ፖለቲከኞች ግን ይህ ተመክሮ ከቁም ነገር ባለመቁጠራቸው የተነሳ የብዙ ዜጋ ህይወት አልፏል። ብዙዎች ለስየልና ስር ተዳርገዋል። ይህ ሁኔታ ካልተቀየረ አሁንም ትግል ለአደጋ መጋለጡ አይቀሬ ነው። ታሪክ ይታወስ ስንል ያለፈውን ለማስታወስ ብቻ ሳይሆን የዛሬና ነገን ትግል አቅጣጫ ለማስያዝም ነው። ይህ አፓራሱ ለጥቃት የተጋለጠው በዚህ መስክ ዘረክረክና ላላ ሲል ነው። ማዕከላዊነትና ህዋዊነት ትግሉ የግድ የሚላቸው መርሆዎች በተገቢው መንገድ በስራ ላይ መዋል ሲያቀታቸው ክሩ እየተፈታ ጉዳት ይከተላል። ጠበቅና ሙያተኛ የሆነ ድርጅት አደረጃጀት መኖሩ አስፈላጊ ሆኖ ሳለ በጥቂት የአመራር አባሎች ዴሞክራሲያዊ ግንባር በሚል አባልና ደጋፊን የሚያደባልቅ አወቃቀር መምጣቱ፣ ህቡዕነት መዳከሙ፣ ሁሉም አካላት ተቋማት የየራሳቸው ስኳድ ማቋቋማቸውና ማወቅ ካለበት በላይ ማወቅ አይገባም የተባለው ዋና መርህ በመሻሩ አንድ ሲያዝ ወይ ሲከዳ ብዙ ጓዶችና መዋቅሮች የሚመቱበት ሁኔታ ተፈጠረ። ይህ አንዱ ገጽታ ሲሆን፣ በሌላ ደረጃ ደግሞ ካለው አገዛዝ ጋር የሚያብሩ ለሹመትም ሆነ ሌላ የአባላቸውን ስም ለጊዜያዊም ወዳጃቸው እየሰጡ ለመጪው እርድ ራሳቸውን ያመቻቻሉ። ያየነው ነው በደርግም በወያኔም ጊዜ። ዓለም ሰለጠነ፣ ፖለቲካም ክፍት ሆነ። በሰላምና በግልጽ መታገል እንጂ የምን ህቡዕነት በሚባልበት በዘመናችን፣ በአሁኑ ጊዜ ደግሞ የአገሩን ተጨባጭ ሁኔታ መርምሮ ተገቢውን ስልትና አደረጃጀት አሰራር መቀየስ ሲገባ ይህ ተብሏልና፣ ማለትም ሰላምን ግልጽነት ተሰብኳልና በረቱን ክፍት አድርገን ለሁሉም ተኩላና ቀበሮ እንተውለት ማለት ጉዳት እያደረሰ ነው። ህጋዊነትን አገኘን፣ የምንታገለው በሰላም ነው ቢባልም ኃይልን ሁሉ አለማጋለጥ የፖለቲካ ሀሁ መሆን ነበረበት። ይህ ግን አልሆነም። የድርጅቶች ገበና በየአደባባዩ ይሰጣል፣ ምስጢራቸው ይዝረከረካል። በድርጅቶች ላይ ከፋፋይና የወያኔ ተገዢ ሆነው የሚነሱት ክፍሎች ምን ያህል ወያኔን እንደጠቀሙት የምናውቀው ነው። የምዕራቡ የፖለቲካ ሁኔታ በኢትዮጵያ የሚሰፍን መስሏቸው ወያኔንም ካለውና ከማይለቀው አውሬነት ነጥለው ሊያዩ የቃጡ ከወያኔ የሚገባቸውን ቅጣት ሲቀበሉ የህዝብንም ትግል በዚያው ጎድተዋል። የያፓ የቀድሞውና የዛሬው ህብኡነት ለየቀል ቢሆንም የድርጅትን አወቃቀር በሚስጥር መያዝ ሁሉንም አመራርና አባላት አለማጋለጥ ለምሳሌ በኢትዮጵያ ያሉ ቀርቶ በውጭም ያሉ የከፍተኛ አመራር ኮሚቴ ሁሉም በአባሎች አለመታወቅ ድርጅቱን ከጥቃት ጠብቆት መቆየቱ የሚታወቅ ነው። በግልጽነት እንታገል ብለው አቋምን የያዙም የዚህን ገደብ ማወቅና መጠንቀቅ ይኖርባቸዋል። በዲሞክራሲ ስር ሊኖር የሚችል ሰፊ ህዝባዊ ፓርቲ ይዘትና ደረጃጀት አምባገነኖች በስልጣን ባሉበት አደገኛ ሁኔታ ሊኖር ሊገኝ ሲታሰብና ሊያዝም የሚችል አለመሆኑን የኢሃፓ ተሞክሮ ያስረዳል። እንጻፍ ካልንማ በሚል አብይ ጉዳዮችን በተመለከተ መጻፉ ግድ ሆኖ የመጣው ያ በሁሉም አባላት ተሳትፎና የጋራ ጥረት የሚጻፈው ታሪክ ለህትመት እስኪበቃ የዋሾች ወረወላ ቡድንና ወያኔ የወጣቱ አንጎል ላይ የእንዶድም የኦሞም አጠባ እንዲያካሂዱ ለማድረግ ነበር። በታሪክ ስም ሀቀኛ ታሪክን ሊያጠፉና እግረ መንገዳቸውንም ወደዱም ጠሉም ወያኔ ሊጠቅሙ የተነሱትን ከነውሸታቸው ማጋለጥና መከላከል የግድ በመሆኑ ነው። ይህን ስናደርግ ያው ቀድሞም እንደተባለው ዶሴን ከፍቶ የመዘርገፉ ጊዜ ገና ነውና አሁንም ቢሆን መቆጠብ የግድ ሆኗል። ድርጅቱ ዛሬም በትግል ላይ ያለ ነውና በሚናገረውና በሚያወጣው ምስጢርም አሁንም ሊጎዳ የሚችልበት ሁኔታ አለና እንደ ግለሰቦች ኃላፊነት የጎደለውን የጽሑፍ መፋለል ሊያስተናግድ አይችልም። ያንዳንዶቹን ገበና ያውም አላርፍ ያለች ጣት ሲሆኑ ሳይቀር አፍኖ የሚይዘውም ለዚህ ነው። ሌሎችንም በተመለከተ ይህ ተደርጎ ተወስኖ ነበር ማለቱ ጊዜው ገና ሆኖ ያስቸግራል። ባለውና በሚታወቀው ቢሆንም ኢያፓ ኢትዮጵያና ለህዝቧ የታገለና የደም ዋጋ የከፈለ አሁንም ቢሆን ለማንም ባዕድ ሳይሰግድ አገርና ህዝብን ሳይከዳ እየታገለ መቀጠሉን ማንም ጮሌ የሆነ መደዴ ዋሾ ሊሰርዘው የሚችል አይደለም። አሁንም ቢሆን ከወያኔ ጋር እንተቃቀፍ፣ ሰላም በሚል ሰበብ ወያኔን አምረን መታገሉን እንተወው፣ ሁለገብ ትግል ማለት ጊዜው አልፎበታል ከሚሉት ጋር ኢሃፓ የሚግባባ አይደለም። ውሻ ወደ ትፋቱን ድርጅቱ አያውቅም። ጊዜው ያለፈበት ትግል ሳይሆን ጭቆናን ተሸክሞ መኖር ነው። ወያኔና መሰሎቹ እንደሆነ የሌባ አይነ ደረቅ መልሶ ልብ ያደርቅ ናቸው። የወያኔ ውድቀት ደግሞ በምርጫ ድምፅ ሳይሆን በአመፅና ጥይት መሆኑን ለካዱት ሁሉ የተጠናቀቀው የምርጫ ጨዋታም ውጤት አሳይቷቸዋል። የአመፅን ዋናነት በኢትዮጵያ ኢሃፓ የተረዳው ከ43 ዓመት በፊት ነበር። ይህ ነው ታሪክ። እንጻፍ፣ እንናገር፣ እንዘክር ከተባለ የሰማዕትን ደምና መስዋዕትነትም የምናከብረው ከገድላቸው ትሑት ሆነን በመማር ነው።
ንጻፍ ካልንማ ቁጥር 5 ውሸት ሲደጋገም እውነትን ይመስላል። ጆሴፍ ጎብልስ የናዚ ጀርመን የፕሮፓጋንዳ ሚኒስትር። ይመስላል እንጂ ውሸት ምን ቢደጋገም እውነት አይሆንም። ጸጋይ ወይን ገብረ መድህን፣ ጸጋይ ደብተራው። ኢሃፓ ስሙ ሲወጣለት ዳቦ ያልተቆረሰ ሆኖ መከራ በዛበት ብሎ የሚቀልደው ጸጋዬ ገብረመድህን ደብተራው የብዙ ውሸትና ሐሰት ሰለባ ሆኖ ሕይወቱም በወያኔ እጅ አልፏል። በዚህ ድርጅት ላይ ያልተደጋገመ ክስና ሐሰት የለም ብንል ትክክል ነው። ግን ሐቁ እየዋለ እያደረ መጋለጡ መታወቁ አልቀረም። ደርግ ያስጨበጣቸውን ሐሰት እስኪያቅለሸልሸን ሲደግሙብን የቆዩ ጥቂቶች አይደሉም። ኢሃፓ ኤርትራን አስገነጠለ፣ وراريون يسوماليا طور دقفة وزتا سيلو بزيو لك دقمو درجتو حق انسينا قراتشو عمتات الفوال زاري راساتشو يشعبيا مريو تشنا باكربو مسافي صافو مورو تشاتشو سايكارو يإرترا درجتو تشنا يإيها باتر درجتو إرترا يإتيوبيا قنية قزات مهوننا بكتتا نسانت يمي قبات مهونن عالي قبل بمالتو يتنسانو سيلو قالاتشون ستوال يها بان يودال تبلو يما يتامو قبرو أسراتم بيهون بمسافو يها با ينش عبياننا يزياد بارين أقوام بالما قبلو تتكا بترساتشو قبا بلو سياقربو ويانيقن يش عبياننا يسوماليان أقوام دقفو سوست شكلاشن كسوماليا اند تلاكنت بالسوال زاريمقن يهنن أسقن التلا إننا وررا دقف وشت يمي دقاق متالو يها با كما مسرتو بفيت جبهة يتبالو درجت إرتران نسا أدرقاتا اللوبلو باسرازت أي متوصل ساعة متمرت يتمسرتا سيهون يشقرو منسئي كنبرو منقست سهتات قار يتقنان يهونو سال لبولتيكا سلطان يالبقاون إيها بان أسقن التلبلو مكسسو يويانين أركوس من على مدبك مهونون بزوج عيستو تب درقوش فسامو تنصرهز بشبرنا ونجل ما تيكي على مستد إيها بان باس قنطاي النتنا ورارا دقافي النت چك بلو ماقربو ياوات تانال بلو يتعيازوت ناچو حقو قين ولوادرو لتاوك لرقاقات چلوال اهونم يحسد كسول لماس تقابات يميترو كالو او قويدن القرون مدفم عانك او بلناچو يمن الفونو بوياني يكتتا ويم يجازور دقاف بامت بيانس اسكسوست سريها با مسحافنن يميلو لهتمت يبقالو عينتا إيها بان برن بلو كمي وارقو تموست لو ياني يادرون دالو لنيا مستر عيد اللم ينشان بل شالك عنا كولونيلو تشكوشاشا بئر وطيتي هونت بلقنا بيقبانم يراسا چن تمامان ديلو عبالنا برن يميلو توشتنا مرزقن يباسنا اكزيو يمياسين هونوال بكربو عندو اندسم موت بميل درجة درتونا درارتو يسعفو وست لمسالي راسون يمع كلاوي كوميتي عوال عدرقو ومقرب وشتون ليلة درجة عدرسوطان يمسعفو وانا انكو قلش يه نج وشتنو بيانس يأنيان بهيوت منور يرسا يمسلال بزيولك مسراش نبرن يميلوم اند عشان مفلاتا شوال كرم يسعقاي يوالالي يتسفايا دبساي قرب وداجنن بلو يميواشوم بركتاوال لانيو لراسي إياسون أوكوال لو تتنككو يالين قلسك باميريكا ينورال يدرجت مسرطا هيدتو وست ميناتشو تملماي يهونا قن بمسرطا قباي يتغنيو مالو عندان رج سليها با يمينا قروت وشتاتشو لتامن بالمچالونا يهنن مسلمياوكو ياسام من اللاتشو يمسل وشتن بباسة وشت ياجبالو يه صافكو باي قلسابم غلبا تساتفون بيهاسة هزبات دراج كفل بوشت عدابرونا راسون لدر سبت يالتشالون يعمرار كوميتي عبالا درغو قربوال اقرمان قدونم ينين ارتراوينت بما قالت ملكا قربوال كهاماسينم هاماسين يوم يكرنشن تولاجنو سيلو ينبروتن استاوسالو ردات بروفيسور عالميشتي طلق وندمي ساموير دنبيدو اللو تولدن سمتو اي اياسوم اونغلي هوني چلال ديالو ناستاوسالو ينكو كلشو قلسب اياسو ململو ودميدالا كيلالو كزي قدم لزيو درجيتي درجتوني كرتاتي يكيالهونا بزيهو يمالفا قداي يهونال منقرات چلاي اني ودى درجت يمنم ملقواتشو تكيتوش سيهونو ولو عدرو سيبالاشوم سوري ايها بابا ميل تفاتين عمين يالو ኤርትራዊነትን በተመለከተ በውልደት ተፋትና ወንጀል ስካልመጣ ድረስ በኢሃፓ አያሌ ኤርትራውያን ማለትም ኢትዮጵያውያን ታግለው ተሰውተዋል። ስመጥር አርበኞችም እኮ ከኤርትራ የመጡ ነበሩ። አይደለም እንጂ ኤርትራዊ በሆን ኖሮ እንኳ እዛ በወለድ ኖሮ እንኳ ልጆች ታዲያ ምን ይጠበስ የሚሉት ጉዳይ ነው። ዋናው ማንንም ግለሰብ የሚገመተው በሚይዘው አቋምና በሚያካሂደው ትግል ነው። قبر اكزيابير قايم لاي با عديس افبايه تقومو بولدتو عمارانو ندب تراولاي يويانين طور مرتو عمدتاو كهاديم يسألم تتولاج نبار የነገሮች ሂደት በዘር ቆጠራ በጅምላ የሚወሰን አይደለም። የእናቶች ሽንጉርጉር ነው ብንል ቦታው ነው። ስንቱ የትግራይ ተወላጅ ኢሃፓ ሆኖ ሲሰዋ ቀሪው ደግሞ ለደርግም ለወያኔ ማድሯል። ዛሬ የወያኔ ታማኝ አሽከሮች የሆኑ የትግራይ ተወላጆች ብቻ አይደሉም። እኔና መሰል ኢሃፓዎች ደግሞ አገራችን ኢትዮጵያ ብለን ብቻ የታገልንና የምንታገል እንጂ በተለምዶ አነጋገር ዘር ቆጠራ ውስጥ ያጀግና ትውልድ አልገባም። ይህን በሽታ ያመጡት እነ ሻቢያ ወያኔና ኦነግ ናቸው። ኢሃፓ ሲመሰረትም ከየቦታውና ብሔረሰቡ የመጡ አብዮተኞች ናቸው አባሎቹ መሪዎቹ የነበሩት። በሻቢያ በኩል ወደ አሲምባ በሚደረገው ጉዞ ላይ ህይወታቸው ያለፈው ብንያም አዳነ፣ ውልደት ትግራይ የአዲስ አበባ ልጅ መሐመድ ማህፉዝ፣ ጅማ ኦሮሞ የአባ ጅፋር ዘመድ ከአሜሪካ ወደ ትግል ሜዳ የመጣ ምሳሌ ናቸው ለኢትዮጵያዊነት። ዘራብሩ ካበበ ኤርትራዊ ነውና አናሳልፈውም፣ ከተዋጋ ለኤርትራ ይዋጋ ብሎ ክርችም ያለው ሻቢያ ነው። ጓዱም በሌላ መንገድ ወደ ኢትዮጵያ ተመልሶና ኢሃሰን ተቀላቅሎ በወሎ ሲዋጋ ተይዞ በአዲስ አበባ ሲየል ተቀብሎ በይፋ ከነውብሸት ሙሉጌታ ሱልጣንና ኢትባረክ ህዝቅያስ ጋር በደርግ ተገሏል። በወያኔ የተገደለው የመርካቶ ይስሐቅ ደብረጽዮን በውልደቱ ኤርትራዊ ነበር። ወያኔን ሲፋለሙ የተሰውት እነ ጃብርና ገለር ዳፍላም በውልደት ኤርትራዊ ነበሩ። በወያኔ ተይዘው ተገደሉ የተባሉት እነ ሀጎስ በዛብህና ተክላይም በውልደታቸው ትግራዊ ናቸው። ኢትዮጵያዊ 100%። ልክ እንደ ዋሲሁን፣ ግርማ ጎልጃ፣ ደረጀ አንበርብርና ሌሎች በውልደታቸው አማራ እንደነበሩት ሁሉም ኢትዮጵያዊ። በሮማ ከተማ ጣሊያን የሻቢያ ፊልም ያውም የውሸት ጦርነት ያለበት በይፋ ለህዝብ ሊታይ ቀርቦ እኔና አንድ ጓድ ያውም ያዲሮብ ተወላጅ በአማራነት ተፈርጀን ካልወጣችሁ ሲኒማው አይጀመርም መባላችንን አስታውሳለሁ። ዘር ቆጠራ ከመጣ ኢሳያስም ሆነ የቅርብ አማካሪዎቹ ወደ አድዋ መወርወራቸው የሚደመጥ ነው። ግን ሻቢያ ናቸው ትናንትም ዛሬም። የኔ ኤርትራዊነት ሳይሆን ጥያቄው ዋናው ጉዳይ የኔ አቋምና ትግል ይዘት ነው። በዚህ ላይ ማንም እኔን ሆነ ድርጅቴን በጸረ ኢትዮጵያነት ሊፈርጅ ቢነሳ ውርደት ለራሱ ይሆናል። ማ ለኢትዮጵያ ታግሎና ተሰውቶ ከያፓ በላይ? የራስ ጠማማ ባልኩት መስመር ስገፋበት ድርጅቱ ላይ ጉዳት ያደረሱና አሁንም ስሙን ለማጥፋትና ትግሉን ለማደናቀፍ ግንባር ቀደም ሆነው የሚራወጡት ቀደም በድርጅቱ ነበርን የሚሉ በተለይም አንጃ ሆነው የሚወገዝ ታሪክ ያላቸው የክህደትም አባወራዎች ናቸው። የድርጅቱን ታሪክ ውስጥ አዋቂ ነን ብለው ይነሱና አወቅን ያሉት ከቅዱስ መጽሐፍ አጣቢዋ የማያልፍ ሆኖ ይገኛል። ልብ ወለድ ሊባል ሲገባው እውነተኛ ታሪክ የሚል ታፔላ ይሰጠውና ያው ትችቱ በዚህ ደረጃ ሲመጣ የጠነከረ መሆኑ የግድ ይሆናል። በበኩላችን ለብዙዎቹ መልስም የማንሰጠው በጽሑፋቸው ኢሃፓ የሚለው ስም እውነት ሲሆን ሌላው ሁሉ ጥያቄ የሚያስነሳ በመሆኑም ነው። እነ በረከትና ህላዌ፣ መለስና ስዩም መሰል ጠላቶች ስለ ኢሃፓ ሲጽፉ ሐቁን ያቀርባሉ ብለን አንጠብቅም። ወደ ኢየሱስ ተመለስኩ ባዩ ሳይቀር ቢጽፍ አማትቦ ውሸቱን መልቀቁ የሚጠበቅ ነው። ሌላኛዋ ወጣት የሀፓዎችን አጋልጣ አስገድላ የልየላት አንጃ ሆና ዛሬ መጽሐፍ ጻፍኩ ብላ የወያኔ ተወዳጅ ጸሐፊ ብትሆን በበኩሌ እምብዛም አልገረምም። ሌሎችም ቢሆኑ በተለይ ሊደብቁት የሚፈልጉትን የፍርሃት፣ የክህደት፣ የሙስና ታሪካቸውን እናውቃለንና ከወዲሁ መከላከያ ምሽግ ያዘጋጃሉ። እኛ የምናውቀውን ሁሉ ልናጋልጥ ብንነሳ ምድር ቀውጢ ትሆንባቸው ነበር። እኛ ሐቁን አንለፍፍም ይጎዳል እያልን፣ እነሱ ሊጎዱ ውሸትን ይፈጥራሉ። ምስጢር መዘክዘክና ማጥቃት የእኛ መስመር ባለመሆኑ ገበናቸውን አንጃሆኑ ወይም ከዱን በሚል ሜዳ ላይ አላሰጣንባቸው። ካበዙት ግን ሊቀየር ይችላልና ያንንም በሐቁ ላይ መከራከር የሚቻል ይሆናል። በድርጅት ደረጃ የተነሱብንን ያንጃ ስብስቦች በሞላ የተቃወምናቸው በፖለቲካ አቋማቸውና በወሰዱትም አፍራሽ እርምጃ ነው። አያያዛችን የተወሰነው ምን ግብ ሊደርሱ ህግና ደንብን ጥሰው ቡድን ፈጥረው ተንቀሳቀሱ በሚል ነው። የመጀመሪያው አንጃ ከፋሽስቱ ደርግ ጋር እናብር በማለቱ ልዩነቱ ተከሰተ። የብዙሃኑን ውሳኔ ረግጦ አንጃ መስርቶ ጸረይሃፓ አሉታዊ እንቅስቃሴ በማድረጉና በተጨባጭም ጉዳት በማድረሱ በወዳጅ ጎራ ሊካተት ወይም ሊፈረጅ አልቻለም። የሜዳው አንጃም የተለየ ፖለቲካ ባያቀርብም ውስጥ ለውስጥ ቡድን መስርቶ ህጋዊ አመራሩን በኃይል ሊያስወግድ በማሴሩና ህግ በመጣሱ ነው ለፍርድ የቀረበው። የቅርቡ አንጃ ከወያኔ ጫማ ስር እንውደቅ ብሎ በመነሳቱና አባላት አይሆንም ሲሉት በህቡ ተደራጅቶ ድርጅቱን ሊቆጣጠር በህገወጥ መንገድ በመጣሩና ከህጋዊ ጉባኤም ፈርጥጦ ወጥቶ የድርጅቱን ስም በመስረቁ ነው ችግሩ የመጣው። አንጃ ስድብ ሳይሆን አቋምና ድርጊትን ገላጭ ነው። በሌሎች ድርጅቶችም የተከሰተ የሽንፈተኛነትና የክህደት ተውሳክ ነው። የሐቅ መረጃ ሳይኖረን በባዶ ክስን እንደማንደረድር መታወቅ ያለበትና መረሳት የሌለበትም ነው። ድርጅቶች ባይታበዩ ከኢሃፓ ሰፊ ተመክሮ ከድሉም ከጠቃሚውም ሆነ ካሉታዊው ብዙ መማርን በቻሉ ነበር። ያለፉ ስህተቶችን ሲደግሙ ታዝበናል። ማን ጠይቆን በሚል ዝምታንም መርጠናል። ብዙውን ጊዜ ደም የተከፈለበትን ተመክሮ ለቀጣዩ የህዝብ ትግል ጥቅም መዋሉን ኢሃፓ ሊቃወም የሚችለው አይደለም። በአንጻሩ ግን ኢሃፓን ጥለውት ከሄዱ ከ30 ዓመታት በላይ ያስቆጠሩ መለስ ብለው ስለማያውቁት ኢሃፓ ሊናገሩ ቢነሱ አደብ ግዙ ማለታችን የሚጠበቅ ነው። በስመ ኢሃፓና በነበርን ፈረስ እነበረከትም አዲሱም ገነት ዘውዴም ግርማ ብሩም ህላዌም ሌሎችም እኛም ኢሃፓንን ብለው አብረው ሊተረማመሱ የሚችሉበት መንገድ ከቶም የለም። ለጸረ ህዝቦች ወያኔዎች ለደርግ ገራፊዎች ወዘተ በነበርን ከለላ ከሐቀኛ የኢሃፓ ልጆች ጋር የጋራ መድረክ ሊሰጥ የሚነሳ ሂደትን ሙከራም መቃወማችን ሰማዕትንና ድርጅታችንን በማክበር ነው። በሆደ ሰፊነትና ማሰባሰብ በሚል ቀና አስተሳሰብም የተወሰደ እርምጃ ለአንዳንዶች ያመልን ብተው ይግደለኝ ሆኖባቸው በከፋው ጥፋታቸው ዳግም ሲዘፈቁ ታይተዋል። ድርጅትን መበተን መከፋፈል ለማፍረስ መጣር መንጋቱ ላይቀር ጎስ ይቀድ ውሸቱ እርቃኑን መቅረቱ እየታወቀ አይንን በጨዋጥቦ ሐሰትን በአደባባይ መለፈፍ ያዋርዳል። የኮሎኔል ጎሹና የሟቹ ኢንጂነር ቅጣው እጅጉ ጦር ወሬን ያስታውሷል። ኢሃፓ አንድ ሆነ ተብሎ የቀረበው የነጭ ውሸት በዚህ ደረጃ የሚጠቀስ ነው ብለን አሳፋሪ ቧልቱን ግን በትችት ሳናከብረው እናልፈዋለን። ውሸት አጃቢነት ደግሞ ኢሃፓ ሊሰለፍ አይጠበቅም። ውሸት ማለቱ ማጋለጡን ሁኔታው ካልፈቀደ በዝምታ ማለፉን ይመርጣል። በኢሃፓ ላይ የሚዘምቱ በሽፋን ስም ጻፉ ወይም ከሰሱ ማንነታቸውን ማወቁ እስካሁን ከባድ አልሆነም። ለሁሉም ድካምና ውድቀት ለራሳቸው ወኔ ቢስነትና ከርሰ አምላኩ መሆን ኢሃፓን ይከሳሉ። ድርጅቱ ስንት ደክሞ ለግንባር መስረታው ያደረገውን ጥረት የሚያፈርሱ ሌሎች ሆነው ሳለ የለም ኢሃፓ ነው ብለው ይደርቃሉ። እስቲ እናንተው በእናንተው ተደራጁ ብለን ስንተዋቸው ስንርቃቸው ደግሞ እንኳን ሊተባበሩ እርስ በርስ ሲነካከሱና ተፈራቀው ሲወራጩ እያየን ነው። ኢሃፓ በሚታገል ይቀናል ይላሉ። በፌዝ መልክ ይህ ብዙ ሊጻፍበት ይችላል። ታግሎና ደምቶ ህዝባችንን ከወያኔ ነፃ የሚያወጣ ተገኝቶ ነው? የምናዝነው ትግል መነገጃ ሆኖ የዋሁ ዜጋን ለፍቶ ካገኛት ብር ሲለዩትና ውሎ አድሮ ኩም ሲያደርጉት ነው። ኢዴፓ ከመስረታው ወያኔ ወያኔ ስለሚሸት ብቻ ሳይሆን በነበረን ውስጣዊ መረጃ መሰረት ተቃውመነዋል ጸረ ወሎዬም ተብለንበታል። የሌላ ድርጅት መሪም የወያኔ ደህንነት ክፍያ በየወሩ የሚደርሳቸው ቢሆንም ይህን በአደባባይ ለመንገር ሁኔታው ሳይፈቅድ ቆይቷል። ቅንጅት ሆነ አንድነት የሚለው መፍረሳቸውንም በተመለከተ ወደ መሪዎቹና ወያኔ ማተኮር ሲገባ ኢህአፓ እንዲከሱ የሚነሱ አሁንም አሉ። በአገር ቤት ከነበሩ ድርጅቶች ጋር ኢህአፓ ተባብሮ ሰራ እንጂ አላጠቃቸውም። አንድነትን በተነ፣ ሰማያዊ ፓርቲ ላይ መፈንቅለ አመራር ሞከረ፣ ዝናብ አደረቀ፣ ምስር አስወደደ፣ ጎርፍ አመጣ፣ ለሲያይና ለአረብ የቤንዚን ዶላር አደረ፣ ትምክተኛ አማራ ነው፣ ኤርትራዊ ነው፣ ጊዜ ቢኖር በሬ ወለደን ጨምረን ብዙ በተቸነው ነበር። ብላሽ ልፈፋ ወያኔና የደርግ ርዝራዦች የልደቱ ሎሌዎች አሁንም ጥቂቶች አሉ መሰል የሚያበቁት ውሸትን ነው። በነገራችን ላይ ኢህአፓ ይህን ሁሉ ማድረግ ከቻለ፣ ሁሉን ማፍረስ ከቻለ ጠንካራ ድርጅት ነው ማለት ነው። ታዲያ ይህን ማለቱ ያዋጣቸዋል? ድክመትና ውድቀትን ማመን፣ ከውሸት መራቅ ነው ከድርጅቶች የሚጠበቀው። በኢህአፓ ላይ የራስን ውድቀት ማላከክ የትም አያደርስም ማለት ነው። የአጼው ስርዓት ወደቀ በሚል ወጣቱን ተራማጁንና ኢህአፓን የሚወነጅሉና የሚጠሉ አሁንም አሉ። ለደርግ አድረውና ቀጥረኛ ሆነው የሰሩ፣ ወንጀሉን ቀለም እየቀቡ ሊያሳምሩ ሲጥሩ የነበሩ የፋሽስቱ ኮሎኔል የብዕር ቅጥረኞች፣ ገራፊዎችና ስየል ፈጻሚዎች፣ በባዕድ አገሮች ያሉ የቀይ ሽብር ወንጀለኞች ሁሉ የዚህ አይነት ዘመቻ አቀንቃኞችና አሰራጮች ናቸው። ሌላ አንጠብቅም። የአጼው አገዛዝ አስከፊነትን በተመለከተ እንኳን ለ77ኛው የደም ልደቱ አደረሰው ብለን በበተነው በራሪ ጽሑፍም ያኔም ያቀረብነው ነው። አረመኔውን ደርግ መታገላችንም ያኮራናል እንጂ አይቆጨንም። የልደቱን ወያኔነት በጊዜ ያጋለጡ ዶክተር ታዬ ወልደ ሰማያትና ኢህአፓ ጊዜ ራሱ ትክክል እንደነበሩ አረጋግጧል። ዋናው ጥያቄ ግን ይህን ሁሉ ኢህአፓ ማድረግ ከቻለ የለም ተኗል ማለት ሳይሆን ገዝፏል ማለቱ የሚሻል አይሆንም? አንዲት የኦነግ ደጋፊ ግለሰብ የቅንጅትና ኦነግ ትብብር ለዲሞክራሲ ኢኤፍዲ የሚል ብቅ ብሎ የተነነ ህብረት ሲመጣ ኦነግን 80% ኦሮሞ፣ ቅንጅትን 80% አማራ ይደግፋቸዋል ብላ ከነገረችን በኋላ ታዲያ ምንድነው ጭንቀትሽ ስላት እናንተ አልደገፋችሁትምና ታፈርሱታላችሁ ያለችው ትዝ ይለኛል። ከብዙሃኑ ህዝብ በላይ አቅም ካለን ምንድነን ማለት ነው? ቅንጅትንና ሁሉንም ህብረት ያውም አንድ ድምጽ ይዘን ለማደናቀፍ ከቻል ስለኛ ችሎታና አቅም ምን ይላል? ህብረት እንዲመሰረት ጉልበት፣ ጊዜና ገንዘብ አፍሰን ሳይውል ሳያድር ለማፍረስስ ለምን እንነሳለን? ይህን ከመቀበጣጠር ይልቅ እያንዳንዱ የህብረትና የመቀናጀት ጥረት ምን ጠቀመ፣ ለምንስ ደከመ፣ ፈረሰ ብሎ መመርመር ተገቢና ለቀጣዩም ትግል ትጥቅ የሚሆን ነው። ሌላው ክስ ድርደራው ጉንጭ አልፋ ነው። መሰረተ ቢስ ወሬ ወይም ሱዳኖች ከለንፋዲ የሚሉት ነው። ኢህአፓ ትግል ሲጀምር ያነሳቸው የህዝብ ጥያቄዎች ዛሬም ምላሽ እንዳላገኙ በገሃድ የሚታይ ነው። ባሰ እንጂ አልተሻሻለም የህዝብ ሁኔታ። ለነ ኦባማ የሚታያቸው የኢኮኖሚ እድገት ለህዝብ አልታይ ካለ 24 ዓመታት አልፈዋል። የጤና ጉዳይ የተሻሻለ ባይሆንም ህዝብ በመወላ አልታወረም። ያለውን አስከፊ ሁኔታ ያያል፣ ያውቃል፣ በስቃይም ይኖረዋል። ይህን ያልተለወጠ ሁኔታ ለህዝብና ለሀገር በሚበጅ መልኩ እውን ለማድረግ አሁንም ትግል ያስፈልጋልና ትግሉ ቢቀጥል ድርጅቱ የሚወቀስበት ሳይሆን በቃኝ ብሎ ባለማረፉ ባለመተው የሚመሰገንበት ሊሆን በተገባ ማለትም ይቻላል። የሞት ወልፍ ያለበት ማንም የለም። የሚባልም ግን ድርጅቱ ባለው አቅም ሁሉ ወያኔ ለማውደም አዎ ለማውደም በመጣር ላይ ነው። አቆ ይኮነሳለ ደርግ ወደ መጨረሻው እንደመከረው ሁሉ ወያኔም ያፓ የለም የሚል የሰጎን ፖለቲካ መከተልን መርጦ እየዳከረ ነው። ድርጅቱ ከሌለ ይሁሉ ጭንቀትና ጫጫታ ስጋትና የስም ማጥፋት ዘመቻ ለምንስ አስፈለገ? በየጊዜው ያፓ ጠፍቷል ተኗል የለም ብለው መርዶ የሚያረዱን አልጠፉም። ቢሆንማ ኖሮ እኛም አርፈን ነበር ብለን ልንመልስላቸው ይዳዳናል። በትግል ለአመታት ድርጅትን አቆይቶ ባለ አቅም ትግልን መቀጠል ቀልድና ቀላል የሚመስላቸው መሐይሞች እንዳሉ እናውቃለን። ይባስ ብለውም ትግልን አቀለው በገቢ ምንጭነት ደረጃ ሊያዩትም የሚከጅሉም አሉ። ያ ሁሉ መስዋዕትነት የተከፈለበት ትግል የድርጅቱን መኖር መቀጠል የሚጠይቅ ነው። የትግሉን ግዳጅ ሌሎች ተቀብለው ትግሉ ተፋፍሞ መውያኔ ቢወገድ የመጀመሪያ ደስተኛ ይሃፓ ነው የሚሆነው። እኔ ካልሞትኩ ካልደማሁ የሚል ፉክክር ውስጥ ለመግባት ምንም ፍላጎት የለውምና ለሀገራችን በቂ መስዋዕትነትን ከፍሏልና። ይህ በዚህ እንዳለ ግን ያለን ድርጅት የለም ብሎ መካዱ ራስን ማታለል ወይም ወያኔን ዳቀደው ዓለምን ለማደናገር መጣር ነው። ድርጅት ከደከመ ከተጨባጭ ሁኔታ በተጨማሪ የውስጥ ከፋፋዮች የሚጠየቁበት ነውና ይህንን ድክመት ማስወገድ ይገባል። በዚህ ወቅት የአባላትም ሚና ድርጅቱን ለማጠናከር መጣር እንጂ ደከመ ብሎ ያው ራሳቸው ጥለው የወጡ ከሆኑ መራቅና ትግል ማቆም ሊሆን አይችልም አማራጩ። ያባ ባይኖርስ ትግል ይቆማል ማለት ነው? ድርጅት የመሪዎች ወይም ያንድ ሁለት ሰው የግል ንብረት አይደለም። አንድ ጸሐፊ በቅርቡ የኢትዮጵያ ሕዝብ ግለሰብን እንጂ ድርጅትን ተከትሎ አያውቅም ብሏል። ስህተት ነው። መሪዎችና የጎበዝ አለቆች ሹመኞችና ጽዮች የነበራቸው ቦታ ባይካድም ሕዝብ ድርጅትን ተከትሎ ታግሏል። ያፓ ራሱ አንድ ምሳሌ ነው። ልምድና ባህል ወደ ተባለው መሪ ፍለጋ ቢገፋፋም ያም ሆነ ይህ ግን ያፓ በጋራ አመራር የሚያምንና የሰራ ነው። ይህ አቋሙ የመጣው ከመርሃ ግብሩ ብቻ ሳይሆን ከተጨባጭ ተመክሮም ነበር። የድርጅቱ ዋና ጸሐፊ ተብሎ የተመረጠው ብርሃነ መስቀል ረዳ እንደ ስታሊን ኮሚቴውንም ፓርቲውንም ሊተካ በመነሳቱና የአባላትንም መብት በመድፈሩ አመራሩ ተነጋግሮ ይህን ቦታ እና ስልጣን ሰርዞ የጋራ አመራር መርሆን አስረግጧል። ለብርሃነ መስቀል አንጃዊ ጉዞ ከስልጣኔ አላግባብ ተነሳው የሚለው ይህ ቅሬታው ከፍ ያለ ሚና ነበረው። ወዳልሆነ አቅጣጫ እየተጓዘ ሳለ ባለሁበት ቦታ እንዲደርሰኝ የላከልኝ የ36 ገጽ ደብዳቤ ከዋና ጸሐፊ ቦታው መነሳቱን አማሮ በስፋት ማንሳቱን አስታውሳለሁ። በልምዳችን አንድ ግለሰብ ድርጅቱን ንብረቱ ሊያደርግ ሲጥር ወይም ሲዳዳው መርህ ተጻረረ ብለን የምናርመውና የምናስቆመው ነው። አንዳንዶቹ ድርጅቱን ሊጋልቡ ሞክረው ሲከሽፍባቸው ክሳቸውን ደርድረው ከድርጅቱ ይወጡና የሚፈጥሯት አንጃ ሊቀመንበር ለመሆን ሲሮጡም አይተናል። ያፓን ወደ ግለሰብ ንብረትነት ደረጃ ሊያወርዱ የሚነሱና የሚጥሩ ሁሉ የገሌ ያፓ የሚሉት ከንቶች የአባላትን መብትና ሚና የሚጻረሩና የሚከዱ መሆናቸው አከራካሪ አይደለም። ያፓ አንድና አንድ ብቻ ሲሆን ንብረትነቱም እየታገሉ ላሉት አባሎቹ በሞላ ነው። ለከዱትና ከአመታት በፊት ለተለዩት ባለቤትነትን አይሰጥም። አንድ መሪ ብቻ ገኖ ወጥቶ ድርጅቱ ለመሆኑ ሌሎች መሪዎች አሉት ተብሎ ውርርድ የሚገባበትን ክስተት ከፈለግ በአገር ቤትም በውጭም ምሳሌዎች ሞልተዋል። ድርጅቶቹ ጫጩ እንጂ አልጠነከሩም። የጓድ ሊቀመንበርን አይቀሌ ተክለሰውነት ጉዳትን በኢሰፓም ያየነው ነውና ኢህአፓ በዚህ አይነቱ ማጥ ገብቶ መንደፋደፍን አልፈለገም። የኢህአፓ ስነ ምግባር እኝ እኝ ባይነትንና ልታወቅ ባይነትን መተውን ይጠይቃል። ያሉትም መሪዎቹ ትሁት እንጂ የታበዩ አይደሉም። ሁሉን ከሃሊ ነኝ ምርጥ ነኝ ባዮችን በየጊዜው ሸኝቷል። ይህ ነው ሌላው ሀቅ። ይህን የኢህአፓ አቋም አንቀበልም ብለው ጌታ መሳይ አንድ መሪ የሚሰይሙ ድርጅቶች ይህን ለማድረግ መብታቸው የተጠበቀ ነው። ለኛ ግን አልበጀንም። የጋራ አመራር መርህ የዴሞክራሲያዊ አስተራር ዋና አካል ነው። ያፓ ዴሞክራሲያዊ አልነበረም አይደለም ብለው የሚከሱት ራሳቸው ምንም ጉዳት ሳይደርስባቸው በህይወት መቆየታቸውና አሁንም የመተቸት እድል ማግኘታቸው አሌ የሚላቸው ምስክር ነው። ሌሎች ድርጅቶች የተቃወማቸውን የት እንዳደረሱ ሲታወስ ያፓ ግን አሰናበተ እንጂ ሊበትኑት የተነሱትንም ሊያጠፋ አልጣረም። በድርጅቱ ውስጥ ውይይት አይታቀብም። የብዙሃኑን ውሳኔ መቃወም ሲመጣ ነው ችግር የሚከሰተው። ላንጃነት የበቁት ራሳቸው በአመራር ኮሚቴው ጥቂት የነበሩ ቢሆንም አፊዳቪት ፈርመን ወደ ወያኔ እንለጠፍ ሲሉና ሐሳባችን ለአባላት ይውረድልን ሲሉ ስምንት ገጻቸው አውርዶላቸዋል። በኢሃፓ ውሳኔ የሚሰጠው በድምጽና የብዙሃኑን ውሳኔ በማክበርና ተግባራዊ በማድረግ ነው። የብዙሃኑን ውሳኔ ረግጠው እኛ ያልነው ካልሆነ በሚል የሚገተሩትን ግን የሚያስተናግድ ሊሆን አይችልም። በህቡ የሚንቀሳቀስ ድርጅት ሊኖረው የሚችለው ዴሞክራሲ ስፋት ጥበት የሚወሰነው በተጨባጩ ሁኔታ ነው። ሐቁ ሲነገር ኢሃፓ ውስጥ ዴሞክራሲ የሚለው ተለጥጦ መገኘቱ ብዙ ጉዳትን አስከትሏል። በተለይም በተወሰነ ወቅት በሰራዊቱ ውስጥ ያለውን ችግር ለመፍታት በሚል የተወሰደው ውሳኔ ዴሞክራሲን በተመለከተ ጫን ብሎ ሲገፋ የወታደራዊ ዲሲፕሊንና አሰራር ጉዳይ ላይ አሉታዊ ተጽዕኖ አድርጓል። ለዚህም በበኩሌ ተጠያቂነቴን የምክድ አይደለሁም። ኢሃፓን በዴሞክራሲ ማፈን መክሰስ ግን ወያኔያዊ ስላቅ ከመሆን አያልፍም። ስለ ኢሃፓ ከምስረታው እስከ መራራ ትግሉና ከፍተኛ መስዋዕትነቱ ብዙ ተዋሽቷል። አንድ የደርግ ሻምበል ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ድጋፍ ነው ብሏል። ሌሎች ደግሞ ድርጅቱን ሻቢያ ወይም ኦስማን ሳቤ መሰረቱት ይላሉ። ኢሃፓ የተመሰረተው በለውጥ ፈላጊ ተራማጅ ኢትዮጵያውያን ነው። ሌላው ወሬ ጉንጭ አልፋ ነው። መስራች ነን የሚሉም ሳይቀሩ የየራሳቸውን ቀበጣጥረዋል። ስለ ኢሃፓ መናገር የሚችሉት በድርጅቱ ያሉት ናቸው ሲባልም እኛስ ነበርን አይደል ብለው ብስጭት የሚያሰሙ አሉ። የድርጅት ብተና ከተከሰተ 30 ወዘተ ዓመታት አልፈዋል። በአሲምባና ከዚያም በኋላ ከተደረጉት ጦርነቶች ይበልጥ ከብተና በኋላ ራሱን መልሶ ባቋቋመው ኢሃሰ ተካሂዷል። የሰራዊቱም ቁጥር ከመቼውም ጊዜ የበለጠና የዳበረ ነበር። ከሱዳን ድንበር እስከ ጣና መተከልና የጎጃም ክፍሎች በሰራዊቱ ቁጥጥር ነበሩ። አምስት ጣሊያኖች የተጠለፉበት ሁኔታ ነበር። ይህ ሁሉ በድርጅትም በሰራዊት ደረጃ ያልነበሩትን የሚመለከት አልነበረም አይደለም፣ በቅጡ የሚያውቁት አልነበረምና። ከዕለታት አንድ ቀን ኢሃፓ ነበርን የሚሉ ሊተቹት የሚችሉበት አይደለም። ማን ያውራ የነበረን ከተቀበል እንደሰማነውና እንደምንገምተው ልፈፋ ከንቱ ሆኖ ይገኛል። የማዕከላዊ ኮሚቴ አባል ነበርኩ ዛሬ ግን ኢሃፓ የለም እንዳለው ጅብ፣ ሰራዊቱ ባርካ ገብቶ አብዛኛው በወባ አለቀ እንዳለው ዋሾ፣ እንደ ሐሰት መስካሪዎች ሁሉ ከንቱና መሳለቂያ ነው። ደም ገብረን ለፍተን መከራን ችለን ያቆየነውን ድርጅት ጥለውትና ጎድተውትም የሄዱት ባለቤት ነን ብለው ሊሰየሙበት አንፈቅድም። ነበርንና ነን የተለያዩ ናቸው። ነበርን ለሚሉ መልሱ ምነዋ ድርጅታችሁን ተዋችሁት የሚል ነው። ነን ለሚሉ ደግሞ ለጽናታችሁ ምስጋና ከሰማያትም ታገኛላችሁ፣ በርቱ፣ ቀጥሉ ይባላሉ። የነንን ቅርስና ቦታ ነበርን ሊወስድ የሚችል አይደለም። ሲያምራችሁ ይቅር ይላል የአገራችን ሰው። ኢሃፓ በድርጅት ደረጃ ታሪኩን ሊጽፍ የጀመረው ጥረት እንዳለ ተነግሯል። ከባድና ሰፊ ጉዳይ ነው። ሐቅንና ሐቅን ብቻ የሚያካትት መሆን ስላለበትም እየተካሄደ ላለው ትግል አንጻር ቀላልም ሥራ አይደለም። ለማንኛውም ግን ታሪካችንን የምንጽፈው እኛ በትግሉ የቀጠልነውና ዛሬም ኢሃፓ ነን የምንለው እንጂ በስብስቴ ዘመን ጥሎን የጠፋው አይደለም። የያፓ ታሪክ እንቆቅልሽ አይደለም። አባላቱ ያውቁታል፣ መንገደኞች ባያውቁትም፣ ጠለቅ ወጣ ያሉት ባይገነዘቡትም። ለወያኔ ያደሩ ወይም አንጃዊ አቋም የያዙ ብዕራቸውን ጥላቻና ታሪክ ብረዛ ስለሚተፋ የሚጽፉትን ብልሹ ያደርገዋል። የያፓን ውድቀት የሚመኙት ያፓንን ሊሉ ቢቃጡም ወዲያውኑ ራሳቸውን ያጋልጣሉ። ድርጅቱን በጅምላ ከመደርግ ወያኔ ሲያወግዙ የለም ሲሉት፣ ይሄ ዲሞክራሲያዊ ነው ብለው ሲከሱት፣ አፍርሰነው ሌላ ድርጅት እንመስርት ሲሉ፣ ወያኔም ትተው በጸረ ያፓነት ሲሰማሩና በድርጅቱ ላይ ሐሰትን ሲያሰራጩ ጥላቻቸውንና ማንነታቸውን ግልጽ ያደርጋሉ። ወደዱም ጠሉም እንደ ደርግ ሹመት ዘመን አልፎ ዘመን ሲተካ ራስን አምባሳደር ነን ወይም ነን ማለቱ በኢሃፓ አይረሰራም። ማነህ ባለሳምንት ሲባል እኔ ብሎ መቅረብን ጠያቂ ነው። ያኔ በዘውዲቱ ነበርኩ አያዋጣም፣ ዛሬም አለሁን ይጠይቃል። በአሁኑ ጊዜ ግርግር ወያኔ የዘወራቸው የሞላቸው ሁለት ግለሰቦች ታሪክን ንጻፍ ብለው ከቦታ ቦታ በመዘዋወር ላይ ናቸው። የሁለቱም ታሪክ ምስጢር አይደለም፣ አስፈላጊም ሲሆን በዝርዝር ይጋለጡበታል። በረከት ጽፎላቸው አሳትሙ እንዳይልም ታሟል፣ ሞተዋል፣ ዜናው አለ። ለማንኛውም ድርጅቱን እናውቃለን ብለው የሚጽፉ ሐሳዊ መሲዎችን መጠበቁ አይከፋም። ውጤታቸው ግን ገለባ ኢምንትና ከንቱ መሆኑ አያጠራጥርም። እንጻፍ ካልንማ የምንጽፈው ሐቁን ነው። ሐቁ በእጃችን አለና ሐቁን የሚፈሩ መጥፋታችንን ይመኛሉ። ለደርግም ለወያኔም ለአሳፋሪ አንጃም አንተኛላቸውም። ሽማግሌዎች ከድርጅት አመራር ይወገዱ ብለው የሚጮሁት ለውጥን ፈልገው ሳይሆን ገበናቸውን የሚያውቁ ግለሰቦችን ጥግ ለማስያዝ ነው። ይህን ምክር ለእኛ ሁሉ ታላቅ ለሆኑትና ሚናቸውም ከተበላሸ ዓመታት ላለፉት አያቀርቡም። ኢላማቸው ኢሃፓ ነው። የኢሃፓን አመራር መራጭና ሰያሚ የኢሃፓ አባላት ብቻ ናቸው። ማንም ሌላ ኃይል ይህ መብት የለውም። የተወሰኑ ግለሰቦችን በጫና ጫጫታ ብናስወግድ የአፍራሽ ዘመቻችን ይሳካል ብለው የሚያስቡ በቅዠት ላይ ናቸው። ኢሃፓ ምሰሶ አባላቱ ናቸውና እገሌዎች ከአመራር ወጡ አልወጡ ኢሃፓ በያዘው መስመር ቀጣይ ነው። ያን ሁለቶች ወይም ያመራሩ መሳሪያ አይደለምና ነው። እኔ ከድርጅቱ ያመራር አባልነት ለ13 ዓመታት ወጥቼ ቆይቻለሁ። ድርጅቱ ስራውን በሚገባ ቀጠለ እንጂ ለሰኮንድም አልተንገዳገደም። ለድርጅቱ ቁልፍና ተኪ አልባ ግለሰቦች ነን ብለው የቃዡትና ወደ አንጃዊ ስምሪት የገቡት ያፈሩበት ክስተት በየጊዜው ተጋፍጧቸዋል እንጂ አልተከሰተም። ቂም የሚጠበቅ ነው። ጓዶቻችንን በሺዎች ደረጃ በፈጀው ደርግ ላይ ቂም ሲያንስ ነው። አገርንና ወገንን በጎዳው ወያኔ ላይ ቂም ሲያንስ ነው። ቂም የትግል ቤንዚን ሊሆን የሚችል ነው። በደሉን የሚያውቀው የተበደለው ነው ሊተርፍ ከቻለ። ኃይሌ መንጌ ወይ መሌ የሚሉት ሰቆቃችንን ሊምቢረዱ አይደሉም። ከታሪክ አንጻር ውድቆች ናቸው፣ ማፈሪያዎች። ይህን የምለው መነገር ያለበት ሲሰማ ቢያናድድም መነገሩ ይጠቅማል በሚል ነው። ወደ ወያኔ መለስ ቀለስ እያሉና እየተሞዳመዱ ገልበጥ ብለው ጸረ ወያኔ ለመምሰል እየቃጡ በኢሃፓ ላይ የሚዘምቱትን እናውቃቸዋለን። ሁሉም ግን ሊነገር አይችልም። ድርጅት ስራው ይፋንም ምስጢራዊንም ያቀፈ ነው። ሁሉም በይፋ የሚነገር አለመሆኑንም መገንዘብ ተገቢ ነው። ከቀደም ተመክሮ ራሱ ምን መደረግ አለበትን ስለ ጥንቃቄ ስለ ሙያተኛ አሰራር ሰፊ ትምህርትን እንቅሰም። መጠየቅም መፈራት የለበትም። ኢሃፓ ጉራ ሳይሆን የተመክሮ ባንክ ነው። ካፒታሊስት ስላልሆነም በነፃ መበደርም ይቻላል፣ ስህተትን ላለመድገም። እየነገርናቸው ጠዋትና ማታ ምክራችንን ሁሉ አድርገውት ዋዛ ተጠበሱ አሉ በተራ በተራ። እንዳይባልብን በጋራ እንጣር፣ ጸረ ወያኔው ትግል ይፋፋም።
ማን ያምናል? ሲያደቡ ሲያፌሩ ታሪክ ሲበርዙ መረጃ ቀርቦበት በሰነድ ተይዘው አያድርስን ለብሰው እድፍ ተከናንበው ጭንቅን ያማቱ ጤነኛ ቢመስሉ ወዲህ ወዲያ በዝነት ከንቱ ቢራወጡ ልዩነት የለንም ያባዎች ነን ቢሉ ማን ያምናል ቢፈጥሩ ፈጦ ያለ ሐቁ አለ እንጂ ልዩነት ነጭና ጥቁር የቀለመ ነፍስና ሥጋ የለያየ መልአከ ሞት የሆነ ለብተና ሲያፌሩ ለፍርሻ ሲሰናዱ ያናወጠ ቡድነኛን የነቀለ ከስሩ ከቺካጎ ሎስ አንጀለስ እስከ አትላንታ ምናምኔው ከጦርንጦስ እንጦርጦስ ግብአተ መሬት ያስገባው አለን እንጂ ልዩነት ያ እጅነት ስትሉ እጃን ሰጥም ብለን እንርከስ ስትሉ አንረክስም ብለን ግብ ግብ ላይ ከርመን ስንቱን ትግል አልፈን ብዙዎች ወግነን ሞግተን ብንሰይል መቅዳታችሁ ከፋ በለስ ቀንቶን ብንጥል እምነታችሁ ጎድሎ ሞቶ ሰጥናችሁ እንዳባ ጨጓሬ ኮስኳሾች ሁናችሁ ፈርመን እንግባ ትግል ጀምራችሁ እንቢ ስትባሉ ቡድን ቦድናችሁ ሴራ ጠንስሳችሁ ሕገ ደንብ ጥሳችሁ የራሳችሁ መሪ በደባ መርጣችሁ ለሥልጣኑ ሟቹን አውራችሁ አርጋችሁ የዚያን ትውልድ ቤት በጢሙ ደፍታችሁ ልትሄዱ ስትሹ ድንገት ተያዛችሁ ምድር ቁና ሁና ክፉ ተመታችሁ መድረክ ረግጣችሁ ትናንት ፈርጠታችሁ አንድ ነን ብትሉ ከቶ ማን ሊያምናችሁ ቢጠጥር ነው እንጂ ነገሩ ቢመር ችግር ነገር ቢኖር የወጣ ከመስመር አንጓሉ አበጥሮ ያፈሰሳችሁ ዱር አለዚያማ አምባገነን በሉት የጣልቃ ገብ ኩነት እንትን ምን ትስሴ ለውጥ አጋቹ ቢሉት እንዲህ በውሽልሽል በሐሳብ ልዩነት መቼ ይናወጣል የኢሃባዎቹ ቤት
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።